varietà di Jesus Christus in mi capire sarà ባለፉት ትምህርቶች ማለት በመንፈስ ቅዱስ ስራዎችና የጸጋ ስጦታዎች አጠቃቀም ተከታታይ ትምህርት በሚሰጥበት ጊዜ በመጨረሻ በዚህ ርዕስ ወይም ደግሞ ትህትና ማለት ይቅርታ ቅንነት በሚል ርዕስ ትምህርት እንደሚሰጥ መናገር ይታወሳል። በዚህ መሰረት የመጀመሪያውን ክፍል ትምህርት አሁን አቀርባለሁ። ቅንነት በህይወታችን እጅግ በጣም አስፈላጊና ከምንም በላይ ለኑሯችን ስኬት፣ ለአካሄድ መሳካት፣ ለስራ መሳካት፣ ለሰላም፣ ለፍቅር፣ ለአንድነት፣ ሌሎችም በህይወታችን እጅግ በጣም አስፈላጊ ለሆኑ ነገሮችን ሁሉ በቀጥታም ሆነ በተዘዋዋሪ ከቅንነት ጋር የተያያዙ ነገሮች ናቸው። ቅንነት ሐሳቡ እጅግ ግዙፍ ነው። ቅድም ተጠቀስኩት ሐሳቡ እጅግ ግዙፍ ነው። ቅንነት የማይዳስሰው የአካሄዳችን ጉዳይ ወይም ሁኔታ የለም። ቅንነት በቤተሰቡ ውስጥ አስፈላጊ ነው። ቅንነት በመስሪያ ቤት አስፈላጊ ነው። ቅንነት በአገር ውስጥ ሰዎች የተሳካ ኑሮ ለመኖር በሰላምና በፍቅር አብረው ታይዘው ለመኖር አብረው ለመስራት ለመረዳዳት ወሳኝነት አለው። ቅንነት በአገር ደረጃ በአህጉር ደረጃ በዓለም አቀፍ ደረጃ እጅግ ወሳኝ ጠቃሚ ነው። ይህ ቅንነት በማይተገበርበት ጊዜ ታይዘው የሚመጡ ውስብስብ ችግሮች ሊካዱ የማይችሉና ሁላችንም ደግሞ በግልጽ የምናያቸው ናቸው። እንዲያው አብዛኛው በማህበራዊ ኑሮ የሚከሰቱ ችግሮች፣ በአገር የሚከሰቱ ችግሮች፣ በቤተ ክርስቲያን የሚከሰቱ ችግሮች፣ በመስሪያ ቤቶች የሚከሰቱ ችግሮች፣ በዓለም አቀፍ ደረጃ የሚከሰቱ ችግሮች ከቅንነት ጉድለት ጋር የተያያዙ ናቸው። ብዙ ችግሮች ነገሮች ከመጀመሪያው በቅንነት ቢያዙ ኖሮ ሊከሰቱ የማይችሉ ነገሮች ናቸው። ነገር ግን ቅንነት ካለመኖሩ የተነሳ በዓለም ውስጥ ትላልቅ ዓለም አቀፍ ጦርነቶች ተካሂደዋል። መንስኤው ዋናው የቅንነት ጉድለት ነው። ከዓለም አቀፍ ችግሮች ጋር የተያዙ ነገሮች ናቸው። ብዙ መበዳደል ከቅንነት ጉድለት የሚያያዝ ነው። ቅንነት ባለፈው የተማርነው የመንፈስ ቅዱስ ፍሬዎችና የጸጋ ስጦታዎች አጠቃቀም ራሳቸው በቅንነት በምንተገብርበት ጊዜ ለጌታ ክብር ድንቅ የሆነ ፍሬ የምናፈራ ይሆናል። ግን ቅንነት በማይኖርበት ጊዜ የሚበላሸው የአገልግሎት ሁኔታ ብዙ ጊዜ ያየነው የተገነዘብነው ነው። እንግዲህ ይህን ስንል አሁን ስለ ቅንነት ብዙ ነገር እያነሳን ቢሆንም ራሱ ቅንነት ምንድን ነው የሚለውንም ሀሳብ መዳሰሱ አስፈላጊ ነው። ያንን ከመዳሰሳችን በፊት ግን ጠቅላላ ያለውን ሀሳብ ትንሽ ጨመር ለማድረግ ያህል እስቲ ወደ ገዛ ህይወታችን ዘወር ብለን እንመልከትና በህይወታችን የሚደርሱ ጉስቁልናዎች፣ እኛም ደግሞ በሌሎች ላይ የምናደርሰው ጉስቁልናና ችግር አብዛኛው በቀጥታም ሆነ በተዘዋዋሪ ከቅንነት ጉድለት ጋር የተያዘ መሆኑን መገንዘብ ይቻላል። ቅንነት በቤተ ክርስቲያን አስፈላጊ ነው። ቅንነት በመስሪያ ቤት፣ በምንሰራበት መስሪያ ቤት፣ ቅንነት በትምህርት ላይ፣ ቅንነት በአህጉር አገሮች ለአገሮች እርስ በርሳቸው በቅንነት ለመኖር የሚፈቃቀዱ ቢሆኑ ኖሮ ብዙ ጦርነቶች በቀሩ ነበር። በአንድ አገርም ውስጥ ደግሞ የሚኖሩ ሰዎች ብዙ ጊዜ ቅንነት ሲጎድል እርስ በርስ ለመበዳደል አንዱ በሌላ ላይ እንደዛ በሚያደርግበት ጊዜ ከዛ በኋላ ደግሞ በእርስ በርስ በሀገር ሰዎች መካከል ጦርነትና ከፍተኛ የሆነ ጉዳትና የሚጎዳ እርምጃ ሲወሰድ እናያለን። በአይጉር ውስጥ ያሉት ሀገሮች ጎረቤታም የሆኑት ሀገሮች በቅንነት ለመኖር ቢፈቃቀዱ ኖሮ ጦርነት ባልኖረ ነበር። በዓለም ውስጥ ደግሞ ቅድምም እንደጠቀስኩት ለምሳሌ አንደኛ የዓለም ጦርነት፣ ሁለተኛ የዓለም ጦርነት፣ ከዛም ደግሞ በኋላ ብዙ ትላልቅ ጦርነቶችም ተካሂዷል፣ ከዛ በፊትም በኋላ ማለት ነው። ይህ እነዚህን አሁን በጥንቃቄ ብንመረምር ብዙ የዚህ ችግር መንስኤ የሆኑ ነገሮች ከቅንነት ጉድለት ጋር የተያዙ ናቸው። ስለዚህ ቅንነት ምን ያህል አስፈላጊ መሆኑን ማየት ይቻላል። በአሁኑ ጊዜ በዓለም ውስጥ የሚከሰቱ አብዛኛዎቹ ትላልቅ ችግሮች በግል ወይም በቡድን ደረጃ ከሚኖረው የቅንነት ጉድለት የሚመጡ ናቸው። ለምሳሌ ቅንነት ከሌለ አንዱ በሌላው ላይ የበላይ ለመሆን በዚህ መልክ ለመግዛት ወይም የራሱን የበላይነትን ለመጫን ይሞክራል። ያኔ ደግሞ ሌላ ችግር ይመጣል። ሌላውም ደግሞ በዚህ ለዚህ ምላሽ ይሰጣል። ምላሽ ሲሆን ደግሞ የሚመጣው ነገር መገንዘብ ይቻላል። ቅንነት እጅግ በጣም አስፈላጊ ነገር ሆኖ ግን በአሁኑ ዘመን በዘመናችን እጅግ በጣም የጎደለ ነገር ነው። ምናልባት ጥንት ሰዎች በትምህርት በሳይንስና በቴክኖሎጂ በአስተሳሰብ ተፈጥሮንና ዓለም አቀፍ ሁኔታን በመረዳት ስለ ሰው በመረዳት እንዳሁኑ ባልተጠናከረበት ጊዜ ትክክል መስሏቸው የሚያስቧቸው አካሄዶች ስህተት የሆኑ ይኖራሉ። ነገር ግን ጥንት የነበረው ቅንነት አሁን ካለው ይሻላል ብዬ አስባለሁ። አሁን አውቀን ያኔ ሳያውቁ ብዙም ቢያጠፉ፣ አሁን ግን አውቀን የምናጠፋበት ነው። የቅንነት ጉድለት የሚለው ነገር ሳናውቅ የምናጠፋው ሳይሆን አውቀን ከልባችን በደንብ አውቀን በተለያየ ምክንያት ወይም ለጥቅም ብለን የተለየ ነገር ወይም ከሰዎች በተለየ መንገድ ለራሳችን ልናገኝ ስንል የማይገባውን መንገድ መምረጥ ማለት ነው። ለምሳሌ ወደ ቤተ ክርስቲያን በምንመጣበት ጊዜ ሐዋርያት የክርስቶስ ኢየሱስን ወንጌል በቅንነት ይሰብኩ ነበር። በቅንነት ለጌታ ለመኖር ቆርጠው ስለነበረ ይህንን ቅንነት ደግሞ ጌታ እግዚአብሔር ስላከበረ በእነሱ መካከል በድንቅና በታምራት የእርሱን ታላቅነት ገልጿል። ይሄ በቅንነት የተዘራው የወንጌል ዘር በጥቂት ሰዎች በዛ በትንሽ ቦታ የተዘራው ዘር ዛሬ ዓለምን ሁሉ እንደዚህ ደርሶ ዛሬ በቢሊዮን የሚቆጠሩ ሰዎች ኢየሱስ ክርስቶስን ያውቃሉ፣ ይከተላሉ። ይሄ የቅንነት ወንጌል ነው። ስለዚህ በእግዚአብሔር ቤት እንኳን ጥንት የነበረው ቅንነት ድንቅ ስራ እንደሰራ እንመለከታለን። ዛሬ ግን ክርስቲያኖች በበዛንበት ጊዜ በብዙ ቦታ የቅንነት ጉድለት እንመለከታለን። እና በግለሰብ ደረጃ፣ በቤተሰብ ደረጃ፣ በቡድን ደረጃ፣ በማህበረሰብ ደረጃ፣ በአገር ደረጃ፣ በአይጉር ደረጃ፣ በዓለም አቀፍ ደረጃ ይሄ መተኪያ የለው አስፈላጊ የሆነ ነገር ነው ቅንነት። እሱ በሚኖርበት ጊዜ ፈውስ፣ መተሳሰብ፣ መሸካከም፣ እርስ በርስ መረዳዳት ይኖራል። ስለዚህ ቅንነት የሚለው ሀሳቡ አስፈላጊ ነው። በእግዚአብሔር ቤትም ያስፈልጋል። እንደገና ደግሞ በዓለምም ውስጥ ሰዎች በማህበራዊ ኑሮ ውስጥ ቅንነት ያስፈልጋል። ያለ ቅንነት የሚደረግ ነገር ሁሉ መጨረሻ ላይ ችግር ይዞ ይመጣል። ለዛ ችግር ለሚያመጣው፣ ችግሩን ለሚጋፈጠው፣ ሁለቱም በተለያየ ጊዜና ሁኔታ ይጎዱ እንጂ ተጎጂ መሆናቸው አይቀሬ ነው። ሰው በመጀመሪያ ደረጃ ቅንነት በሚያጎልበት ጊዜ በመጀመሪያ ደረጃ ራሱን ይጎዳል። ዞሮ ዞሮ ያ የቅንነት ጉድለቱ በላዩ ላይ መገልበጡ አይቀሬ ነው፣ ሌላውን ለጊዜው ቢጎዳም። ምክንያቱም እግዚአብሔር ጻድቅ ፈራጅ ነው። ዓለምን ሁሉ የሚቆጣጠረው እግዚአብሔር ነው። እግዚአብሔር ደግሞ ለማንም የማያዳላ አምላክ ነው። ሰውን የሚለካው በቅንነቱና እርሱን ባወቀበት ለእርሱ በመገዛቱ በጎ ነገር በመፈለጉ በጎ ነገር በመውደዱ በጎ ነገር በመምረጡ ነው። ከእግዚአብሔር ሰዎችም አገልጋዩ ከአገልጋዮችም ማከል የበለጠ የእግዚአብሔርን ሞገስ የሚያሸንፉት ቅን የሆኑ ሰዎች ናቸው። ሌሎች ቅን ያልሆኑ ሰዎች ግን እግዚአብሔርን እንወዳለን ያሉ የሚያገለግሉ ሰዎች እግዚአብሔር ምን ያደርጋል? በተለያየ መንገድ እነዛ ሰዎች ሰርቶ ወደ ቅንነት እንዲመጡ ያደርጋል። በቅንነት መስመር ከገቡ በኋላ ደግሞ ክብሩን ይገልጻል። በእግዚአብሔር አገልግሎት ውስጥ በቤተ ክርስቲያን ውስጥ ያለ ቅንነት የሚደረግ ነገር ችግር አለበት። ጸጋ እንዲጎልብን ያደርጋል። ለሌሎች ችግር እንፈጥራለን በቅንነት ጉድለት፣ ራሳችንም ደግሞ መጨረሻ ያንን እናጭዳለን። ሁለቱም መሆን የእግዚአብሔር ፈቃድ አይደለም። የእግዚአብሔር ፈቃድ እኛ ቅን ሆነን ሌሎችን በቅንነት እንድንባርክ ነው። እኛ በባረክንበት በቅንነት እኛም ደግሞ እግዚአብሔር በሚያደርገው ነገር ደግሞ እንድንባረክ ነው። በመዝሙረ ዳዊት ውስጥ እግዚአብሔር ከቅኖች ጋር ቅን ነው፣ ከጠማሞችም ጋር ጠማማ ነው ይላል። በቅንነት የሚመላለሱትን ይባርካል፣ የሚያስፈልገውን በጎ ነገር ያደርግላቸዋል፣ ከእነሱ ጋር ይስማማል። በጠማማነት ደግሞ የሚመላለሱትን ክፉ የሚያደርጉትን በቅንነት ጉድለት እነዛን ደግሞ ይቀጣል። ትዕግስታቸው እልሃቸው እስኪያልቅ ድረስ እግዚአብሔር ያሽና መጨረሻ ከቅንነት ወደ ቅንነት ሲመለሱ ደግሞ ይባርካል። ለምሳሌ ያዕቆብን በምናይበት ጊዜ የወንድሙን በረከት ሲቀማ ጤናማ የሆነ መንገድ ሳይከተል እንደዛ ሲያደርግ እግዚአብሔር በመጨረሻ አሸው። ነገር ግን በውስጡ በያዕቆብ ውስጥ ያየው ውበት ነበረ። ይሄ የማደግ ፍላጎቱ ችግር የለበትም። ነገር ግን የማደግ ፍላጎቱን ለመወጣት የሚጠቀምበት መንገድ ቅንነት የሌለበት መንገድ ስለነበረ ያንን አልወደደም ነበር። በመጨረሻ ተሰደደ። በተሰደደበት ምድር በላባ ስር ሆኖ ብዙ መከራ ብዙ ልክ እሱ ያን ኤሳው ሲያታልል በነበረበት ማታለል ላባ ሲያታልለው ነበር። በዛ ሁኔታ ውስጥ ሁሉ ግን ልቡን ወደ እግዚአብሔር አቅንቶ እግዚአብሔርን መታመን ሲጀምር እግዚአብሔር ደግሞ ወደ ቅንነት ከተመለሰ በኋላ ደግሞ ያዕቆብ ያን የተመኘውን በረከት እሱ ከሚጠብቀው በላይ እግዚአብሔር ባረከው። ለዚህ ነው እግዚአብሔር ከቅኖች ጋር ቅን ነው፣ ከጠማሞች ጋር ጠማማ ነው የሚለው። ማንም ጻድቅ ሰው ቢሆን ቅንነትን ያጎደለ እግዚአብሔርን አገለግላለሁ ብል በሱ አገልግሎት ላይ እግዚአብሔር ጥያቄ አለበት። ያችን ነገር እስኪያስተካክል ድረስ ምን ያደርገዋል? ደህና አድርጎ ያሸዋል። አያጠፋውም፣ ወይም ደግሞ ሰውየውን አይደመስሰውም። ነገር ግን ያችን ችግር ያለባትን ነገር ለማስተማር እግዚአብሔር በተለያየ መንገድ ይጠርበዋል፣ ይሞድሸዋል። በመጨረሻም ከተስተካከለ በኋላ የክብሩ ዕቃ አድርጎ ይጠቀምበታል። ስለዚህ ቅንነት በእግዚአብሔር አገልግሎት፣ ቅንነት እርስ በርስ በምንኖረው ኑሮ ሁሉ አስፈላጊ ነው። እንደዚህ ከሆነ ምንድን ነው ራሱ አሁን ስለ ቅንነት እያልን የምንናገረው? ራሱ ቅንነት ምንድን ነው? በመጽሐፍ ቅዱሱ መግለጫ ቅንነት ማለት እግዚአብሔር የሚወደውን መውደድ፣ እግዚአብሔር የሚጠላውን መጥላት ነው። እግዚአብሔር የሚያከብረውን ማክበር፣ እግዚአብሔር የሚያዋርደውን ማዋረድ ነው። እግዚአብሔር ከሚስማማበት ሀሳብ ጋር መስማማት፣ እግዚአብሔር ከማይስማማበት ሀሳብ ጋር አለመስማማት ነው። ቅንነት ማለት የውስጣችን ህሊና በሚመሰክረው መንገድ የምናደርገው ነገር ትክክል መሆኑን ህሊናችን እንኳን የሚመሰክርበት ጉዳይ ነው። ጌታን እንኳን ባናውቅ በህሊናችን ትክክለኛ የሆነ ምን እንደሆነ መረዳት እንደምንችል በሮሜ መጽሐፍ ጳውሎስ ይናገራል። ሌላው ቀርቶ ጌታን እንኳን የማያውቁ ሰዎች በተፈጥሮ እግዚአብሔር በሰው ውስጥ ያስቀመጠው ህሊና አለ፣ ክፉና በጎን የምንለይበት። አሁን በዚህ ህሊና እኔ ለምሳሌ በድብቅ በወንድሜ ላይ ሸፍት ሲሰራ ህሊና ይመሰክራል። እንግዲህ ቅንነት ማለት ሰው አየም አላየም የማይገባውን ነገር ላለማድረግ እኔ ለራሴ የሚመኘውን በጎ ነገር ለወንድሜ ለእህቴ ማሰብ፣ ለሰው ልጅ ሁሉ ማሰብ ማለት ነው። ኢቴ ወንድም የሚለው እዚህ ላይ ክርስቲያን ወንድም ኢት ብቻም ላይሆን ይችላል። እነሱም እዚህ ውስጥ ይጨመራሉ። ሌላውም የሳውዘር ማንም ይሁን ማንም ልዩነት ሳይደረግ ለኔ የማስበውን በጎ ነገር ለነሱም እንዲሆን ማሰብ ማለት ነው። እኔ የሚመኘው በጎ ነገር ለኔ በኔ ህይወት እንዲፈጸም የሚፈልገው በጎ ነገር በእነሱም ህይወት እንዲፈጸም መፈለግ ማለት ነው። በኔ ላይ እንዲደረግ ማልፈልገው ነገር በእነሱም እንዳይደረግ ማሰብ ቢቻል ደግሞ እንዳይደረግ ደግሞ አቋምና እርምጃ መውሰድ ማለት ነው። ለምሳሌ ቅንነት ማለት በማህበራዊ ኑሯችን እኔ በጣም መማር እንደሚፈልግ ሌሎቹም እንዲማሩ መደገፍ፣ እንዳይማሩ ደግሞ እንዲማሩ እንቅፋት አለመሆን። እኔ መብላትና መጠጣት እንደሚፈልግ ሌሎችም እንዲበሉና እንዲጠጡ እንቅፋት አለመሆን ወይም ደግሞ ማመቻቸት ብችል። እኔ መኖር እንደሚፈልግ ሌሎችም እንዲኖሩ ማለት፣ በእኔ ላይ መጥፎ ነገር እንዲደርስ እንደማልፈልግ በሌሎቹም ላይ እንዲደርስ አለመፈልግ። ቅንነት ማለት ለሰው ልጅ በጎ ነገር ማሰብ ማለት ነው። ህሊና የሚመሰክረው እኔ መሞት እንደማልፈልግ ሌሎችንም አለመግደል፣ እዚህ ላይ መግደል ሲል በስጋ መግደልም ሞራሉንም አለመግደል፣ የእኔ ነገር እንዲሰናከል እንደማልፈልግ የሌሎቹም እንዳይሰናከል ጥንቃቄ ማድረግ፣ የእኔ ልጅ ማደግ ወይኔ ዘመድ ወይኔ ዘር ወይም ደግሞ የእኔ ሀገሬ ሰው በጎ እንዲሆን እንደሚፈልግ ሌላውም ደግሞ ሩቅ ያለውን ሰው የእኔ ስጋ ዘመድ ወይም ዘር ያልሆነም ደግሞ በጎ እንዲሆን ማድረግ ማለት ነው። እዚህ ላይ ቅንነት የስስታምነትና የራስ ወዳድነት ተቃራኒ ነው። የማሰናከልና የማጥፋት ተቃራኒ ነው። የማልማት ከማልማትና ለሰዎች በጎ ነገር ከማድረግ ያለ ነው። ቅንነት ማለት የምናደርገውን እያንዳንዷ ነገር እግዚአብሔር እንደሚያይ በማሰብ እግዚአብሔር ያየኛል ብለን እግዚአብሔርን በመፍራት መኖር ነው። ለሰው በጎ ስናደርግ ለኔ በጎ እንዲደረግ እንደሚፈልግ ሰውየውም ደግሞ እግዚአብሔር የተቀበለው ለኔ የሚፈልገው በጎ ነገር ለሱም እንዲሆንለት በዚህ መንገድ ማሰብ ማለት ነው። ቅድም እንዳልኩት ይህ አይነት አስተሳሰብ ካለመኖሩ የተነሳ በቤተ ክርስቲያን ጦርነት አለ፣ በአገልግሎት ጦርነት አለ፣ በሀገር ጦርነት አለ፣ በአንድ አካባቢ ጦርነት አለ፣ በአይጉር ጦርነት አለ፣ በሰዎች ዘንድ በዓለም ውስጥ መስማማት የለም። ምክንያቱም አንዱ ሌላውን ለማጥፋት ያስባል። ከቅንነት ጋር ፊት ለፊት የሚጋጭ አካሄድ ነው። ጥቁርና ነጭ፣ ቢጫው፣ ሌላውም ህዝብ፣ ራስ ወዳድነት፣ ስስታምነት፣ ተንኮል፣ ማሰናከል፣ ማጨናገፍ፣ ለማጥፋት ማሰብ፣ ይህ ሁሉ የቅንነት ጉድለት የሆነ ነገር ነው። እርስ በርስ እንደዚህ ሲተሳሰብ ቅንነት ጎደለ ማለት ነው። ቅንነት ሲጎል ደግሞ ጦርነት፣ ሰላም ማጣት፣ መፋተግ፣ ለዛ ደግሞ የጦር መሳሪያን መሰበቅ፣ ከዛም በኋላ ደግሞ ለማጥፋት ደግሞ እንደዚህ መነሳሳት ማለት ነው። ቅንነት ማለት ይሄ ነው። አሁን ወደ ቅንነት ጽንሰ ሀሳብ እየገባን ነው ገብተናል። እንግዲህ እንደዚህ ከሆነ እኛ እንደ እግዚአብሔር ሰዎች እኛ አንዱና ትልቁ መሪያችን ቅንነት መሆን አለበት። በቅንነት በምንመላለስበት ጊዜ በመጀመሪያ ደረጃ እንደ እግዚአብሔር ሰዎች የምንባረከው እኛ ነን። የእግዚአብሔር ሰዎች እንኳን ሳይሆኑ በዓለም ውስጥ እንኳን ጌታን ሳያውቁ በቅንነት የሚመላለሱ ሰዎች ይባረካሉ። እግዚአብሔር ያስቀመጠው ቀመር አለ። ምክንያቱም ቅድም እንዳልኩት እግዚአብሔር ከቅኖች ጋር ቅን ነው፣ ከጠማሞች ጋር ጠማማ ነው። ጠማሞችን ክፉ ስራቸውን ለማስጣል የመጨረሻ ደረጃ ይሄድና ከዛ በኋላ በመጨረሻ ከተመለሱ ደግሞ ይባርካቸዋል። ካልተመለሱ ደግሞ ጥፋት ይሆናል። በዓለም እንኳን ጌታን የማያውቁ ሰዎች በቅንነት እስከሄዱ ድረስ መንግስተ ሰማያትን ባይወርሱም በምድር ያለውን በረከት ለምሳሌ ተጠቃሚዎች ይሆናሉ። ለምሳሌ እንደ ምሳሌ እንውሰድና የሩቅ ምስራቅ ሰዎች ወይም ደግሞ ምዕራባውያን ፈረንጆች በአብዛኛው የምናየው ማለት ነው፣ እርስ በርሳቸው ቅንነት አለ። አንዱ በሌላው ላይ ጥፋት ለማጥፋት እንቅልፍ አጥቶ አያድርም። ከዚህም የተነሳ ከዚህ በተነሳ እነሱ ሲባረኩ ታያላችሁ። እነዚህ ሰዎች በኢየሱስ ክርስቶስ በዘላለም ሕይወት የዳኑ ላይሆኑ ይችላሉ። የዳኑም በዛ ውስጥ ይኖራሉ። የበለጠ ደግሞ ጌታችን ነው ቅንነቱ ከጻፎችና ከፈሪሳውያን በዓለም ካለው ቅንነት በላይ የኛ መብለጥ አለበት። በክርስቶስ ኢየሱስ መንፈስ ተለወጥን ስንል መንፈስ ቅዱስ የራሱ የቅንነት መንፈስ ነው፣ የጽድቅ መንፈስ ነው። ስለዚህ የጌታ ስንሆን እንደው የበለጠ ቅንነት ከኛ ይጠበቃል። መንፈስ ቅዱስ የቅንነት መንፈስ ነው። ኢየሱስ ክርስቶስ የራሱ ተወዳዳሪ የሌለው ቅን ነው። በዓለም እግዚአብሔር አምላክ ቅን ነው፣ መንፈስ ቅዱስ ቅን ነው። ቅን ስለሆን በመንፈስ ቅዱስ የሚመሩ ደግሞ ቅን መሆን ይገባቸዋል። መንፈስ ቅዱስ የራሱ አንዱ ስራው እኛን ቅን ማድረግ ነው፣ እኛ ለመታዘዝ ስንፈቅድ ነው። ግን በጉልበት ቅን አያደርገንም። እኛ በመንፈስ ቅዱስ ስንመራ፣ መንፈስ ቅዱስ በውስጣችን ያንን ሀሳብ ሲያኖር እኛን ለመታዘዝ ስንፈቅድ ነው። ምክንያቱም በመንፈሳዊ ነገር በጉልበት የሚሆን ጉዳይ የለም። ጌታ ኢየሱስ እንደተናገረው ብትወዱኝ ትእዛዜን ጠብቁ ነው ያለው፣ ብትወዱኝ ተከተሉኝ ነው ያለው። ለመከተል ስንፈልግ ጌታ ጸጋውን ይሰጣል። ቅን ለመሆን እኛ ጌታን ስንጠይቅ እግዚአብሔር የቅንነትን መንፈስ ይሰጣል፣ ቅን ያደርገናል። በውስጣችን ጠማማ ነገር ሲኖር በጌታ ፊት መንፈስ ቅዱስ እርዳኝ፣ እኔ በውስጥ ቅንነትን ስለማላይ ለውጠኝ ብንል መንፈስ ቅዱስ ይለውጣል። እኛ ግን ሳንፈቅድ አንድም ነገር የሚደረግ ነገር የለም። ስለዚህ የቅንነት ጉዳይ የእኛ ውሳኔም ነው ማለት ነው። መንፈስ ቅዱስ እኛ ወስነን ስንጠይቅ በእኛ ህይወት ውስጥ ያንን የቅንነትን ስራ ይሰራል። በጠማምነት እንቀጥላለን የምንል ከሆነ ደግሞ እግዚአብሔር በዚህ ሀሳብ ላይ አይስማማም። ስለዚህ እኛ ክርስቲያኖች ይሆን በዓለም ካሉት ሰዎች በዓለም ካሉት የበለጠ ቅንነት ይጠበቅብናል። ግን አንዳንድ ጊዜ በእግዚአብሔር ቤት ውስጥ ሆነን ከእኛ ሌሎቹ በቅንነት ይበልጣሉ። የሚገርም ነገር ነው። እግዚአብሔር ለሰው ልጅ በተፈጥሮ ያስቀመጠው ነገር አለ። በተፈጥሮ ያንን እግዚአብሔር ያስቀመጠውን ህግ በማክበር ቅን የሚሆኑ ሰዎች ለሰዎች ክፉ ሲያደርጉ አንመለከትም። ወደ ቀደመው ቅድም ወደ አነሳው ነጥብ ሊመለስና አሁን የሩቅ ምስራቅ ሰዎች አሁን ቻይናዎች፣ ጃፓኖች፣ ኮሪያዎች እርስ በርሳቸው አብረው ለመኖር ቅንነት አላቸው። አንዱ ሌላውን ለመበደል ለክፉ ስራ አብዛኛው እንትናል። ይሄ ተቀባይነት የሚለው እርስ በርሳቸው ስለሚደጋገፉ አብረው ይሰራሉ። ከዚህ የተነሳ እግዚአብሔር በመሻሻል በለውጥ እንኳን እነዚህ ሰዎች ጌታን ባያውቁ እንኳን እንዲያድጉ አድርጓቸዋል። በቅንነታቸው ምክንያት የሳይንስና ቴክኖሎጂ እድገት፣ ብልጽግና፣ የምጣኔ ሀብት እድገት፣ የማህበራዊ ኑሮ እድገት ሁሉ በማዕከላቸው ታይቶ እንዲህ ድንቅ የሆነ ነገር እናያለን። ግን ይህ ማለት ደግሞ እነዚህ ሰዎች የምድርን በረከት የበሉት በምድር እግዚአብሔር ባስቀመጠው ሕግ መሰረት ያንን ሕጉን በደንብ እንኳን ተረድተውም ባይሆን ቅን በመሆናቸው የምድርን በረከት በሉ። የሰማዩን በረከት የዘላለምን ሕይወት ለማግኘት ግን ከዚህ ደግሞ በተጨማሪ መንፈሳዊ ቅንነትም ጌታን ደግሞ ማወቅና ከእርሱ ጋር ደግሞ መጣመር አስፈላጊ ነው። ያኔ ጌታን ሲያውቁ ደግሞ ሰማያዊ በረከት አለ። በመንፈስ ቅዱስ እኛ በመንፈስ ቅዱስ ከተለወጥን በኋላ በኢየሱስ ክርስቶስ ካመን በኋላ ያገኘነው ሕይወት አለ። በዓለም ስኬት፣ በሀብት ስኬት፣ በእውቀት ስኬት፣ በሳይንስና ቴክኖሎጂ እድገት ስኬት፣ በአስተዳደር ስኬት እነዚህ ሁሉ አስፈላጊ ቢሆኑም እነዚህ ብቻቸውን ደግሞ የሰውን ሕይወት የሰውን ልጅ ደስተኛ አያደርጉም። የሰውን ልጅ ደስተኛ የሚያደርገው ምንድን ነው? ከኢየሱስ ክርስቶስ ጋር የሚኖር በኢየሱስ ክርስቶስ ሕይወት እሱን አምነው ሲለወጡ በዓለም የማያገኙትን ሰላምና ደስታ ያገኛሉ። ጌታ ኢየሱስ እንደተናገረው የሚሰጣችሁ ደስታ ዓለም እንደሚሰጠው አይደለም። ከውስጣችሁ የህይወቱ ምንጭ ውሃ እንደሚመነጭ፣ ያ ማለት የማያቋርጥ ደስታ ከውጫችን ከውስጣችን የሚመነጨው እኛ በኢየሱስ ስናምን ነው። ይሄ በኢየሱስ የሚገኘው ህይወት በዚህ በምድር ላይ በእኛ በእርሱ ስናምን ይጀምርና ከዛ በኋላ ለዘላለም ለምንኖረው ለዘላለም ህይወት ከዘላለም እስከ ዘላለም ለምንኖረው ህይወት ደግሞ ዋስትናው ማረጋገጫ ይሰጠናል ማለት ነው። እንግዲህ እነዚህ ሰዎች አሁን በምድር በቅንነት በምድራዊ ቅንነት የተባረኩ ሰዎች ደግሞ ሰማያዊና መንፈሳዊ በረከት ለማግኘት መንፈሳዊ ቅንነትና በኢየሱስ ህይወት ያለው ለውጥ ያስፈልጋል። ያኔ ለመንፈስ ቅዱስ ሲገዙ ደግሞ የሰማዩንም የምድሩንም በረከት የሚበሉ ይሆናል። ክርስቲያኖች አሁን እዚህ ላይ ቅኖች ስንሆን በምድርም ባለው ነገር እግዚአብሔር ባስቀመጠው ህግ ቅኖች ስንሆን በመንፈሳዊ ነገርም ቅን ስንሆን የምድሩንም የሰማዩን በረከት የምንበላ እንሆናለን ማለት ነው። አሁን ሌሎቹ እነዚህ አሁን በሚራቡም ዓለም ያሉት ጌታን የማያመልኩ ግን እርስ በርስ በሚኖረው ግንኙነት ቅን የሆኑት ያው የምድሩን በረከት እያገኙ ነው። የሩቅ ምስራቅ ሰዎችም እንዳልኳችሁ በከፍተኛ ደረጃ እያደጉ ያሉት ይሄ ነው። በተቃራኒ ደግሞ ወደ አፍሪካ እንምጣ። አፍሪካ ከድህነት ጉድለት የተነሳ ስህተትን እንኳን ለማረም የማይመች ከታራ አቋም ይዞ አንዱ ሌላው ለማጥፋት እንትን የሚልበት ከቅንነት ጉድለት የተነሳ ስንት የሰው ልጅ የሚጎዳ ነገር የሚደረግበት አይውሮ ነው። ከዚህም የተነሳ የመጨረሻ ኋላ ቀር የሆነ ክፍለ ዓለም ሆኖ የቀረው ከዚህ ነው። ሌሎቹ የተረዱት ከተማሩ በኋላ ወደ ቅንነት ተመልሰው አሁን በከፍተኛ የሩቅ ምስራቅ ሰዎች ከዛሬ 40 አመት በፊት ኋላ ቀር ከዚህ ከአፍሪካ ብዙዎቹ የማይሻሉ ነበር። አሁን ግን በተለይ ከ30 አመት ወዲህ ከፍተኛ ፍጥነት እያደጉ አሁን እጅግ በጣም አደጉ ከሚባሉት ከምዕራባውያን ጋር ከምዕራብ ሀገሮች ጋር እንደ አሜሪካ፣ እንደ እንግሊዝ፣ ፈረንሳይ፣ ጀርመን ከመሳሰሉት ጋር እየተፎካከሩ ናቸው። እንደውም አንዳንዶቹም ወደ መብለጥም እየመጡ ናቸው። ምክንያቱም እግዚአብሔር በሰዎች መካከል ሊኖር የሚገባውን ሰዎች እርስ በርሳቸውን ለመጠቃቀም ለመረዳዳት ያስቀመጠውን የቅንነትን ሕግ ስለተከተሉ እርስ በርሳቸው እየተነከሙ ነው። ግን ከነዚህ ውስጥ አንዳንዶቹ ካዲዎች ናቸው፣ አንዳንዶቹ ኮሚኒስቶች ናቸው፣ ጌታ መኖርንም የማይቀበሉ ናቸው። ነገር ግን እርስ በርስ ባለው በመጽሐፍ ቅዱስም የተቀመጠ ሕግ አለ። በጌታ እምነት ያንን ባይታዘዙ ያንን ሕግ በሕይወታቸው እየተገበሩ እርስ በርስ ባለው መበዳደልን በማስወገዳቸው እርስ በርስ ተባብሮ መስራትን ተባብሮ መረዳዳትን ያንን በማድረጋቸው እግዚአብሔር ለሰው ልጅ ያዘዘው በረከት ለቀቀላቸው እየበሉ ናቸው። አፍሪካ ግን ተቃራኒ እንደዚህ የመጨረሻ እየተሰደበ አይጉር ሆኖ የቀጠለው ይሄ ቅንነት ጉድለት ነው። እንግዲህ ከቅንነት ጉድለት ጋር የተያዙ ብዙ ነገሮች ናቸው የቅንነት መገለጫ የሆኑ። ለምሳሌ ሙስና፣ ሌብነት ራሱ እኮ የቅንነት ጉድለት መገለጫ ነው። አንዱ ሌላውን መግፋት፣ ዘረኝነት ራሱ የቅንነት ጉድለት መገለጫ ነው። እርስ በርስ ሞራል መሰባበር፣ እርስ በርስ በቀና መንገድ አለመተባበር፣ ይህ እነዚህ ነገሮች ሁሉ የቅንነት ጉድለት መገለጫዎች ናቸው። ምቀኝነት፣ ተንኮል፣ ክፋት፣ ዘረኝነት፣ መለያየት፣ አድመኝነት፣ ክፉ የቡድን በቡድን መገዳደል፣ በቡድን መዋጋት፣ ራስን ከሌላ በላይ የበላይ አድርጎ የሚደረግ ትግል፣ ሌላውን የበታች የሚያደርግ፣ እነዚህ ሁሉ የቅንነት ጉድለት ጋር የተያዙ ነገሮች ናቸው። እኔ እንደሚጠቀም ሌላውም ይጠቀም፣ እኔ እንዳደግኩ ሌላውም ይደግ የሚል ሀሳብ ቢኖር ኖሮ እነዚህ ነገሮች ባልኖሩ ነበረ። ስለዚህ የቅንነት ጉድለት የሚያመጣው ጥፋት እጅግ ብዙ ነው። በተለይም አፍሪካ ሀገሮች ብዙዎቹ የአስተዳደር ቅንነት ጉድለት አለ፣ የስራ ቅንነት ጉድለት፣ የታማኝነት ጉድለት፣ የንጽህና ጉድለት አለ። ይሄ እንግዲህ አፍሪካን እንደዚሁ በአጠቃላይ እንደ አህጉር ስናይ ይሄ እውነት ሆኖ ሳለ ወደ ኢትዮጵያችን ደግሞ ስንመጣ እርስ በርሳችን በጣም ቅንነት ይጎልብናል። በእውነት ከውጭ በጣም ጥሩ ሰዎች ለመመሰል እንሞክራለን፣ ግን በውስጣችን ያለው አስተሳሰባችን እርስ በርስ አንዱ ሌላውን የሚያፈርስ ነው። ከዚህም የተነሳ በእኛ ላይ እየደረሰ ያለው ችግር ብዙ ነው። አሁንም ልክ እነዚህ ቅድም የጠቀስኳቸው አህጉሮችና አገሮች እንደተባረኩ የጌታ የኢየሱስ እንኳን ሆነ እሱን በአግባቡ እንኳን ሳንከተል በምድር እንኳን ለመባረክ ወደ ቅንነት መምጣት አለብን። ወደ ቅንነት ካልመጣን እግዚአብሔር አምላክ ከቅኖች ጋር ቅን፣ ከጠማማ ጋር ጠማማ ስለሆነ ጠማማነታችን፣ ሸካራነታችን እስክለሰልስ ድረስ መሞደሹና እኛን መጥረቡን ይቀጥላል። ከብዙ መንኮታኮትና ጉስቁልና ተምረን ስንመለስ ደግሞ እግዚአብሔር ይባርከናል። ግን ለመባረክ የግድ እኮ ወደዚህ አይነት እኮ ሸካራ ወደ ሆነ ህይወት ውስጥ ሳንገባም እኮ መባረክ እንችላለን። ቅንነት ካለን ያንን ክፉ ነገር አስወግደን እርስ በርሳችን እኮ የምንተባበር ከሆነ እግዚአብሔር ይባርከናል። ብዙ ዋጋ ሳንከፍል ወደ በቅንነት እንድንመላለስ ብዙ ዋጋ ሳንከፍል መማር መባረክ እንችላለን። እንደውም ኢትዮጵያውያን ከዚህ በፊት ብዙ ጊዜ እንዳነሳ ነው በመሰነካከል በቅንነት ጉድለት የታወቅነት። ከዚህም የተነሳ በዓለም በታሪክም ውስጥ ከጥንት ምድር ስትፈጠር ጀምሮ የታወቀች አገር ሆና ሳለ ታሪኳም ድዚህ ተመዝግቦ ይያለ በጻፍ ዱስ እንኳን እንደዚያም ያካት ሀገር ሆኖ ሳለ የመጨረሻው አላቀረውን ቆይተናል። ይሄም ለዚህ ዋናው ምክንያት እርስ በርሳችን የቅነት ጉድለት ነው።